Voice of America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ሁለት በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ሚያዝያ 28 2013 ዓ.ም ዝግጅታችን ጀመረ። የኢትዮጵያ ፓርላማ ህወሓትና ሸኔ ብሎ የጠራው ቡድን በሽብርተኝነት እንዲፈረጁ የቀረበውን የውሳኔ ሐሳብ አጸደቀ። የዩናይትድ ስቴትስ ከኢራን ጋር ወደሚደረገው የኒውክሌር ስምምነት በመመለሷ ስምምነቱ ውጤታማና በተሟላ መንገድ ተግባራዊ የሚደረግበትን መንገድ የመሻቱ ድርድር ቀጥሏል። እነዚህንና ሌሎች ዘገባዎችን በምሽቱ ዝግጅታችን እናስደምጣችኋለን። ጤና ይስጥልን፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የኢትዮጵያ ፓርላማ ህወሓት እንዲሁም ሸኔ ብሎ የጠራው ቡድን ስለ ሽብር የወንጀል ድርጊት የተሰጠውን ትርጓሜ አሟልተው መገኘታቸውን በመግለጽ በሽብርተኝነት እንዲፈረጁ የሚኒስትሮች ምክር ቤት ያቀረበለትን የውሳኔ ሐሳብ ዛሬ ባካሄደው መደበኛ ጉባኤ አጽድቋል። በሽብርተኝነት ከተፈረጁት ድርጅቶች በኩል የተሰማ ምላሽ የለም። በምሽቱ አብይ ርዕስ ዝርዝሩ ይቀርባል። የተባበሩት መንግስታት ድርጅት በኢትዮጵያ ለሰብአዊ ረድኤት የሚውል 65 ሚሊዮን ዶላር መመደቡን አስታወቀ። ከዚህ ውስጥ 40 ሚሊዮን ዶላሩ በትግራይ ክልል ለሚካሄደው የረድኤት እንቅስቃሴ የሚውል መሆኑን አስታውቋል። የመንግስታቱ ድርጅት የሰብአዊ ጉዳዮች ኃላፊው ማርክ ሎኮክ ባወጡት መግለጫ ኢትዮጵያ ውስጥ በድርቅ ምክንያት የዜጎች ሕይወትና የኑሮ ገቢ ምንጭ እየወደመ ነው ብለዋል። ሕፃናት በተመጣጠነ ምግብ እጦት እየተሰቃዩ ናቸው ሲሉም አክለዋል። ግጭቱ ከተጀመረ 6 ወራት ያስቆጠረው የሀገሪቱ የትግራይ ክልል ሲቪሎች የዚህ ችግር ዋነኛ ተጎጂዎች መሆናቸው እንደቀጠለ ነው ያሉት ማርክ ሎኮክ ሴቶችና ልጃገረዶች ለሚሰቀጥጥ ወሲባዊ ጥቃት ተጋልጠዋል። በሚሊዮኖች የተቆጠሩ ነዋሪዎች መሰረታዊ አገልግሎቶችና ምግብ ችግር ላይ ናቸው ብለዋል። ይህ ሁኔታ ደግሞ በገጠሩ አካባቢ የባሰ ነው ሲሉም አክለዋል። በትግራይ 4.5 ሚሊዮን ሰዎችን ጨምሮ በኢትዮጵያ በጠቅላላ ከ16 ሚሊዮን በላይ ሰዎች እርዳታ የሚያስፈልጋቸው በመሆኑ የሚሰጠውን ምላሽ መጠናከር ይኖርበታል ብለዋል የተባበሩት መንግስታት ድርጅቱ ባለስልጣን። በሌላ ዜና የኢትዮጵያ ትግራይ ክልል የጸጥታ ሁኔታ አሁንም አስተማማኝ አለመሆኑንና ግጭቶች እየተካሄዱ በመሆኑ በክልሉ ገጠራማ አካባቢዎች የእርዳታ እንቅስቃሴዎችን ለማስፋፋት እንዳልተቻለ የሰብአዊ ረድኤት አጋሮቻችን ገልጸውልናል ሲል የተባበሩት መንግስታት ድርጅት አስታውቋል። የመንግስታቱ ድርጅት ቃል አቀባይ ስቴፋን ዱጃሪች በትናንቱ ዕለታዊ ገለጻቸው መቀሌ ከተማ ውስጥ በተፋፈገ ሁኔታ ከተጠለሉ ተፈናቃዮች መካከል በኮሮና ቫይረስ የተያዙ አንዳንዶች መገኘታቸው ሪፖርት ደርሶናል ብለዋል። ወረርሽኙ በስፋት እንዳይዛመት ለመከላከል ተጋላጮችን ለይቶ ለማቆየት የሚውሉ በቂ ማቆያ ማዕከሎች አለመኖራቸው አሳሳቢ ነው ሲሉም አክለዋል። ካለው የጤና ተግዳሮት መካከል አስፈላጊ የሆኑ መድኃኒቶችና የሕክምና መሳሪያዎች እንዲሁም የኦክስጅን ሲሊንደሮች ደግሞም ለአምቡላንሶች የሚሆን የነዳጅ አቅርቦት እጥረቶች ተጠቃሽ እንደሆኑ የመንግስታቱ ድርጅት ቃል አቀባይ ዘርዝረዋል። አዳጋች ሁኔታዎች ቢኖሩም የሰብአዊ ረድኤት አጋሮቻችን እርዳታ የሚያስፈልጋቸውን ሁሉ ለመድረስ የተቻላቸውን እያደረጉ ናቸው ያሉት ቃል አቀባዩ እየተከናወነ ያለውን የርዳታ እንቅስቃሴ በዝርዝር አመልክተዋል። ካለው ችግር አኳያ የሚሰጠውን እርዳታ ከፍ ለማድረግ ተጨማሪ የሰው ኃይልና ገንዘብ እንዲሁም ለረድኤት ሰራተኞች ያልተገደበና ደህንነታቸውን የሚያስጠብቅ ተደራሽነት አስፈላጊ መሆኑን አመልክተዋል። ዶክተር አብርሃም በላይ የትግራይ ክልል ዋና ስራ አስፈጻሚ ሆነው ተሹመዋል። ከመቀሌ ሙሉጌታ አጽባሃ ዝርዝሩን ይዟል።
በጠቅላይ ሚኒስትር ጽፈት ቤት የወጣ መረጃ እንደሚያሳየው ከሚያዝያ 28 2013 ዓ.ም ጀምሮ በኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ዶክተር አብርሃም በላይ የትግራይ ክልል ጊዜያዊ አስተዳደር ዋና ስራ አስፈጻሚ ሆነው ተሹመዋል። የአስተዳደሩ ዋና ስራ አስፈጻሚ ዶክተር ሙሉ ነጋ ተሹመው ሲሰሩ ቆይተው ነበር። እሳቸው በመተካት ነው አሁን ዶክተር አብርሃም የተሾሙት። ዶክተር ሙሉ ነጋ ደግሞ የኢትዮጵያ ሳይንስና ከፍተኛ ትምህርት ሚኒስትር ዴታ በመሆን በጠቅላይ ሚኒስትሩ ተሹመዋል። ዶክተር አብርሃም የሳይንስ ና ኢኖቬሽን ሚኒስትር በመሆን ሲሰሩ ቆይተው ነበር። የዶክተር ሙሉ ነጋ መነሳት ምክንያትና የአዲሱ አመራር ቀጣይ ቅድ ለማወቅ ከክልሉ ጊዜያዊ አስተዳደር የተለያዩ አመራሮች መረጃ ለማግኘት በተደጋጋሚ ያደረግነው ጥረት አልተሳካም። ለአሜሪካ ድምጽ ሙልጌታ ጽባህ መቀለም።
ሙልጌታ ጽባህን ለዘገባው አመሰግናለሁ። ሰሞኑን በድንገት ማረፋቸው የተነገረው የአማራ ክልል የቀድሞ የፖሊስ ኮሚሽነር አበረ አዳሙ የቀብር ስነ ስርዓት በዛሬው ዕለት በባህር ዳር ፈለገ ገነት ቅዱስ ጊዮርጊስ ካቴድራል መካነ መቃብር ተፈጽሟል። አስቴር ምስጋናው በሰነ ስርዓቱ ላይ ተገኝታ ተከታዩን አጭር ዘገባ አጠናቅራለች።
የኮሚሽነር አበረ አዳሙ አስከሬን ያረፈው የፌዴራልና የክልል ከፍተኛ አመራር አባላት፣ የሀገር መከላከያ ሰራዊት፣ የክልሉ ከፍተኛ የፖሊስ መኮንኖችና አባላት፣ ወዳጅ ዘመዶቻቸው እንዲሁም ቤተሰቦቻቸው በተገኙበት ስነ ስርዓት ነው። ኮሚሽነር አበረ አዳሙ ባጋጠማቸው ድንገተኛ ህመም ሚያዝያ 26 2013 ዓ.ም ማረፋቸው ተዘግቧል። ኮሚሽነር አበረ በኢትዮጵያ ፖሊስ ዩኒቨርሲቲ በውጭም በአሜሪካና በስዊድን ከፍተኛ ትምህርታቸውን መከታተላቸውንና ከስዊድኑ ሉንዶስ ዩኒቨርሲቲ በህግና በማህበረሰብ ሳይንስ ጥናት ሁለተኛ ዲግሪያቸውን በከፍተኛ ውጤት ማግኘታቸውንና የመመረቂያ የምርምር ጽሁፋቸው በዩኒቨርሲቲው ተመርጦና ታትሞ መውጣቱ ተገልጿል። እዚያው ስዊድን ውስጥ ከሚገኘው ማልሞ ዩኒቨርሲቲ በዓለም አቀፍ ስደተኞችና በማህበረሰብ ግንኙነት ሁለት የማስተርስ ዲግሪያቸውን በከፍተኛ ማዕረግ ማግኘታቸው ተወስቷል። የኢትዮጵያ ህዝብ አርበኞች ግንባር መስራችና የወታደራዊ ክንፍ አዛዥ እንደነበሩና በግንቦት ሰባት የነጻነትና የእኩልነት ንቅናቄም ከመስራች አባልነት አንስቶ እስከ ከፍተኛ የአመራር አባልነት ማገልገላቸው ተነግሯል። ለውጡን ተቀላቅለው በአማራ ብሔራዊ ክልላዊ መንግስት ፖሊስ ኮሚሽን ታሪክ የመጀመሪያው በፖሊስ ሳይንስ የተመረቀ ፖሊስ ኮሚሽነር በመሆን ከየካቲት 2011 ዓ.ም እስከ ሚያዝያ 2013 ዓ.ም ድረስ ማገልገላቸውም ተጠቅሷል። ኮሚሽነር አበረ በአማራ ክልል ፖሊስ ኮሚሽን ለተደረገው የማሻሻያ ለውጥ ከፍተኛ አስተዋጽኦ ማበረከታቸውን የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ጉዛቸው ሙሉነህ ተናግረዋል።
ኮሚሽነር አበረ አዳሙ አስቸጋሪውንና ውስብስቡን የትግል መድረክ በጽናት ያለፉ ነበሩ። ለሚወዱት ህዝባቸውና ክልላቸው የሚጠበቅባቸውን ሀገራዊ ህዝባዊ ኃላፊነት በፍጹም ታማኝነትና ታታሪነት የተወጡ የቁርጥ ቀን ሰው ነበሩ።
ኮሚሽነር አበረ የህግ የበላይነት ለሀገራዊ ልማት በሚል ርዕስ መጽሐፍ ጽፈዋል። ባለትዳርና የሁለት ወንድ ልጆች አባት ነበሩ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ለዘገባው አመሰግናለሁ። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በደቡብ ሱዳን የሲቪል ማህበረሰብ ጉዳዮች ተሟጋቾችና የጆንግሌ ክፍለ ግዛት ነዋሪዎች የክፍለ ግዛቲቱን ባለስልጣናት ፕሬዝደንቱ ለጎርፍ ሰለባዎች እንዲውል የላኩትን የምግብ እርዳታ ሰርቀዋል ሲሉ ከሰሱ። ፕሬዝደንት ሳልቫኪር ከጥቂት ቀናት በፊት ቦር ከተማን በጎበኙበት ወቅት በአምናው ከባድ ጎርፍ ለተጎዱ ነዋሪዎች የሚውል በ12 የጭነት መኪናዎች የተጫነ የምግብ እርዳታ ወስደው እንደነበረ ተገልጿል። የጆንግሌ ክፍለ ሀገር የሲቪል ማህበረሰቦች ስብስብ ሊቀመንበር ዴቪድ ጋራንግ የተጫነው ምግብ ቦር ገበያ ላይ ወደሚገኙ መደብሮች ሲራገፍ አይቻለሁ ብለዋል። የከተማዋ ምክትል ከንቲባ የምግብ እርዳታው ለባለ መደብሮች ተሸጧል የሚለውን ክስ አስተባብለዋል። ከቻይና በኩል እየተባባሰ የመጣው ወታደራዊ ስጋት ከፓሲፊክ ውቅያኖስ አቅጣጫ ብቻ ሳይሆን በአትላንቲክ ውቅያኖስም በኩል ሊከሰት ይችላል ሲሉ የዩናይትድ ስቴትስ የጦር ኃይል የአፍሪካ እዝ ዋና አዛዥ አስገነዘቡ። የአፍሪኮም አዛዡ ጀነራል ስቴፈን ታውንሰንድ ለአሶሲየትድ ፕሬስ በሰጡት ቃለ መጠይቅ ቤጂንግ በአፍሪካ ምዕራባዊ ጠረፍ ላይ ባህር ሰርጓጅ መርከቦችን ወይም አውሮፕላን ተሸካሚዎችን ሊያስተናግድ የሚችል ግዙፍ የባህር ኃይል ወደብ ልታቋቁም አስባለች ብለዋል። በመጨረሻም ዜና ኮቪድ-19። ህንድ ዛሬም ከምንጊዜውም ከፍ ያለ የኮሮና ቫይረስ ተጋላጮች ቁጥር መዝግባለች። በህንዱ የወረሽኙ ይዞታ ዙሪያ ዝርዝሩን የያዘ ዘገባ በመጽሔት ክፍለ ጊዜ አካተናል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታዬ ለዜናዎቹ እናመሰግናለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ሚያዝያ 28 2013 ዓ.ም ምሽት ፕሮግራም ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአትቪአምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። የኢትዮጵያ ፓርላማ ህወሓትና ሸኔ ብሎ የጠራው ቡድን ስለ ሽብር የወንጀል ድርጊት የተሰጠውን ትርጓሜ አሟልተው መገኘታቸውን በመግለጽ በሽብርተኛነት እንዲፈረጁ የሚኒስትሮች ምክር ቤት ያቀረበለትን የውሳኔ ሀሳብ ዛሬ ባካሄደው መደበኛ ጉባኤ አጽድቋል። በሽብርተኛነት ከተፈረጁት ድርጅቶች የተሰማ ምላሽ የለም። ዮናታን ዘብዴዎስ ዝርዝሩን ይዟል።
በሚኒስትሮች ምክር ቤት በሽብርተኝነት እንዲፈረጁ የውሳኔ ሀሳብ የቀረበባቸው ህወሓትና ፓርላማው በመግለጫው ሸኔ ብሎ የጠራው ቡድን ፈጽሟቸዋል የተባሉት ድርጊቶች የሽብር ወንጀልን ለመከላከልና ለመቆጣጠር በወጣው አዋጅ ቁጥር 1176/2012 አንቀጽ 3 የተሰጠውን ትርጓሜ ሙሉ በሙሉ ያሟላል ሲሉ የመንግስት ረዳት ተጠሪ ሚኒስትር ደኤታ አምባሳደር መስፍን ቸርነት ማስረዳታቸውን የፓርላማው መግለጫ አመላክቷል። የውሳኔ ሀሳቡ ዓላማ የሽብርተኛ ቡድንን የፋይናንስ አቋም ማዳከም፣ ሰላማዊ ዜጎች ከድርጅቶቹ ጋር እንዳይተባበሩና ለህግ አስከባሪ አካላት ወንጀሉን ለመከላከልና ለመቆጣጠር ተጨማሪ አቅም መፍጠር ነው ብለዋል ሚኒስትር ዴኤታው። በተጨማሪም ህወሓት በ2011 ዓ.ም የትግራይ ማዕከላዊ ወታደራዊ ኮማንዶ በማለት በህገወጥ የታጠቀ ኃይል እንዲደራጅ በስራ አስፈጻሚ ኮሚቴው መወሰኑንም ሚኒስትር ዴኤታው መጥቀሳቸው ተገልጧል። ወታደራዊ ኮማንዶን ለማደራጀት እንዲመች በክልሉ የጸጥታ ቢሮ ስር የኃይል ስምሪት ዘርፍ የሚባል አዲስ የስራ ክፍል እንደተዋቀረም በውሳኔ ሀሳቡ ተጠቅሷል። የተደራጀው ወታደራዊ ኃይል የክልል መንግስታት ሊታጠቁት የማይገባውን መካናይዝድና የቡድን መሳሪያ ስልጠና በመስጠት ለጦርነት ዝግጁ አድርገዋል ሲሉ አመላክቷል። ወታደራዊ ቡድኑ ታንክ፣ መድፍ፣ አየር መቃወሚያና ሮኬት ሳይታጠቅ እነኚህን መሳሪያዎች የሚያንቀሳቅስና መተኮስ የሚችል የሰው ኃይል ያሰለጥን እንደነበረ በውሳኔ ሀሳቡ ተብራርቷል። በቀረበው የውሳኔ ሀሳብ ላይ የመከረው ፓርላማ ተወያይቶ ውሳኔ ማሳለፉን የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፉ አረጋግጧል።
ወያነ ሓርነት ትግራይ ህወሓትና ሸኔ በሽብርተኛ ተሰይሞ የቀረበው የውሳኔ ሀሳብ በአንድ ታቅቦ በተቀረው የምክር ቤት አባላት በሙሉ ድምጽ ጸድቋል።
ሁለቱ ድርጅቶች በአገርና በህዝብ ላይ የሽብር ተግባራትን በመፈጸም ላይ በመሆናቸው በሽብርተኝነት መፈረጃቸው አግባብ ነው ሲሉ የምክር ቤቱ አባላት ተናግሯል።
መንግስት በትክክል አይቶ ማስተካከያ ሊሰጥ የሚችልበትን አቋም መውሰዱ ተገቢ ነው የሚል እምነት አለ። ኢትዮጵያን በበርካታ መንገድ መቀመቅ የከተታት የትነግ ኃይል በህዝቦች በማንነታቸው ምክንያት እንዲፈናቀሉና በማንነታቸው ምክንያት እንዲገደሉ እየወሰነ የሄደው በተለይም ደግሞ ታይቶም ተሰምቶም በማይታወቀው በሀገራችን የዩኒቨርሲቲ ተማሪዎች እንዲታገቱና ዳብዛቸው ጠፍቶ እንዲቀር ያደረገው ኃይል በመከላከያ ክህደት የፈጸመውና በህይወት እያለ መኪና የነዳው ኃይል በአሸባሪነት ከመፈረጅም በላይ ሌላም ሊገባ ተገቢነት ይኖረዋል።
የምክር ቤቱ አባላት የሰጡት አስተያየት የተላለፈ ውሳኔ በሌሎች ንጹሐን ዜጎች ላይ ተጽዕኖ እንዳይኖረውና የማስፈራሪያ መሳሪያ እንዳይሆን ጥንቃቄ መደረግ እንዳለበትም አሳስቧል። በረቂቅ ውሳኔ ሀሳብ ውስጥ መካተት ሲኖርባቸው ያልተካተቱ ያሏቸው በወንጀልነት የሚፈረጁ አድራጎቶች አለመካተታቸውን አንስተዋል።
በኦሮሚያ ክልል በምዕራብ ጉጂ ዞን እና በደቡብ ክልል በአማሮ ልዩ ወረዳ አዋሰኝ ቀበሌያት አካባቢ ላለፉት 3 ዓመታት ባልሳሳት ዛሬም የቆመ አይመስለኝም ንጹሃን ዜጎች እየሞቱ ናቸው ያሉት፣ አርሶ አደሮች እየሞቱ ናቸው ያሉት፣ አባገዳዎች እየሞቱ ናቸው ያሉት፣ እናቶች ህፃናት እየሞቱ ናቸው ያሉት። ለማስታረቅ በሁለቱ ወገድ ያለው ክፍተት ካለ በህዝቡ መካከል ብለው ተሰባስቦ አደባባይ ላይ የተቀመጡ ሽማግሌዎች በጭፍጨፋ የተገደሉበት ሁኔታ ጭምር ነው የተፈጸመው። ስለሆነም ይሄ ጉዳይ በጠቅላይ አቃቤ ህግ በኩል እየተጣራ ያለ ይመስለኛል እና ሰነዱ ሙሉ ለማድረግ እንደዚህ አይነት ጎላ ያሉ ነገሮች ቢካተቱ፣
ከዚህ በተጨማሪም በአሸባሪነት የተፈረጁ ድርጅቶች ፈጽሟቸዋል የሚሏቸውን ጥፋቶች ለዓለም አቀፍ ማህበረሰብ ማስገንዘብ ይገባል ሲሉ አሳስቧል። በእነዚህ ጉዳዮች ላይ ጠቅላይ አቃቤ ህግ ጌዶን ጢሞቴዎስ ማብራሪያ ሰጥተዋል።
ከዓለም አቀፍ የህግ ትብብር ስምምነቶች አልፎ ይሄ ጉዳይ ሰፊ የሆነ የዲፕሎማሲ ስራና ጥረት የሚጠይቅ ነው። እሱንም የሚመለከታቸው የመንግስት አካላት ጋር በመተባበር ለመስራት ጥረት እናደርጋለን። በረቂቅ ውሳኔ ሀሳቡ ላይ ያካተትናቸው እንደ አብነት ለማሳያ የሚሆኑ እነዚህ ድርጅቶች በአዋጅ 1176/2012 ላይ በተቀመጠው መስፈርት መሰረት በአንቀጽ 19 ላይ በተቀመጠው መስፈርት መሰረት ሽብርተኛ ድርጅት ተብሎ የሚያሰይም ተግባር እንደፈጸሙ ለማሳያ የሚሆን እንደ አብነት እንደ ምሳሌ የሚሆን አድርገን ነው ያስቀመጥነው። ያደረሱት ጉዳት የፈጸሙት ጥፋት በጣም ከዚህም የባሰ ነው።
ፓርላማው በውሳኔ ሸኔ ብሎ የጠራው ቡድን ማንነቱና አድራሻው በዝርዝር ስላልተገለጠ አስተያየታቸውን ለመጠየቅና ለማካተት አልቻልንም። በህወሓት በኩልም በአገሪቱ ህግ አውጪዎች በአሸባሪነት መፈረጁን ተከትሎ ይህ ዘገባ እስከተጠናቀረ ድረስ የተሰማ ምላሽ የለም። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም።
አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በድሬዳዋ ለጋሃሬ የተባለ ሰፈር ዛሬ ንጋት 10 ሰዓት ላይ የጣለው ዝናብ ባስከተለው ጎርፍ ቤቶች ፈርሰው የሶስት ሰዎች ህይወት ማለፉን አስተዳደሩ አስታወቀ። ለጎርፍ ተጋላጭ የሆኑ ሌሎች የአካባቢው ነዋሪዎች ከቦታቸው ተነስተው ወደ ጊዜያዊ ማቆያ ይዛወራሉ ተብሏል። በጎርፍ አደጋ የሰው ህይወት ሲያልፍ በአራት ቀን ውስጥ ለሁለተኛ ጊዜ ነው። አዲስ ቸኮል ተጨማሪ አለው።
በድሬዳዋ አስተዳደር ከሌሊቱ 9 ሰዓት ጀምሮ የዘነበ ከባድ ዝናብ 10 ሰዓት ገደማ የመኖሪያ ቤቶችን አፍርሶ በሰው ህይወት ላይ ጉዳት ማድረሱን የ08 ቀበሌ ሊቀመንበር አቶ አዩብ አብዲ አስታውቀዋል።
ሚያዝያ 27-28 አጥቢያ ከንጋቱ 10 ሰዓት ጀምሮ በጣለው ከባድ ዝናብ ምክንያት በለጋሃሬ ቀበሌ 08 ቀጠና 1 መንደር 6 በሚባል አንድ ቤት በመፍረሱ እዛ ውስጥ ያሉ ቤተሰቦች 3 ህጻናት እድሜያቸው ከ15 ዓመት በታች የሆኑ የአንድ ቤተሰብ ልጆች እንደሞቱ አይተናል። እኛም በሰዓቱ እዛ በመድረስ እየጣለ ካለው ከባድ ዝናብ አንጻር ልጆቹን እንዲተርፉ ተረባርበን ነበር። ነገር ግን ያው የፈጣሪ ስራ ሆኖ ሶስቱ አልፏል።
ከደረሰው ሞት ባሻገር 2 ሰዎች ላይ ከባድ አካል ጉዳትና በአንድ ሰው ላይ ቀላል አካል ጉዳት መድረሱን ነው ያገኘነው መረጃ የሚያመለክተው። በሟቾቹ ቀብር ላይ የተገኙት ምክትል ከንቲባ ከድር ጀዋር አደጋው የደረሰው የጎርፍ መፋሰሻ ላይ በመሆኑና ዝናቡም እስከ ግንቦት መጨረሻ ቀጣይነት ሊኖረው ስለሚችል ነዋሪዎች አስፈላጊውን ጥንቃቄ እንዲያደርጉ መክረዋል።
አንደኛ ጫፍ ላይ ያሉት የጎርፍ አካባቢ ላይ ያሉ ቦታዎች ላይ ሁሉንም ስንጎበኝ ነበር እና ግን ቅድመ ጥንቃቄ ማድረግ አለባቸው። እስከ ግንቦት 30 ይሄዳል በሜትሮሎጂ መሰረት። ማህበረሰቡ ደግሞ ጥንቃቄ ማድረግ አለበት። በተለይ ዝናቦቹ የሚጥላቸው ጎርፎች ኃይለኛም ስለሆኑ ማህበረሰቡም ተረባርቦ መነጋገር መቻል አለባቸው።
ዛሬ ንጋት ላይ ከደረሰው አደጋ የተረፉት የአካባቢው ነዋሪ ወይዘሮ ዛሃራ አደም የሚኖሩበት አካባቢ ለአደጋ ተጋላጭ እንደሆነ ቢያውቁም አማራጭ ስለሌላቸው ብቻ እዛ ቦታ እየኖሩ መሆኑ ተናግረዋል። በአካባቢው ነዋሪነታችን መንግስትን የምንጠይቀው በተጨናነቀና ለኑሮ አስቸጋሪ በሆነ ቦታ ስለምንኖር መንግስት አፋጣኝ መፍትሄ እንዲፈልግልን ነው። እዚህ አንዱ ባንዱ ላይ እርስ በርስ ተፋፍገን የምንኖረው አማራጭ ስላጣን ነው። ለችግር ሊያጋለጥ እንደሚችል እናውቃለን ብለዋል። የአስተዳደሩ የአደጋ ስጋት ስራ አመራር ኮሚሽን ማስተባበሪያ ጽህፈት ቤት ኃላፊ አቶ አርቢቡ በበኩላቸው ጎርፉ ቀጣይነት ስለሚኖረው ከቀበሌ አስተዳደሩ ጋር በመመካከር ሌሎች የጎርፍ ተጋላጮች በ08 ቀበሌ ወጣት ማዕከል በጊዜያዊነት እንዲጠለሉ እንደሚደረግ ነው ያስታወቁት።
አሁን አንድ ቲም አዋቅረናል። ከቀበሌ 08 የተወጣጠ አንድ አመራርና የአደጋ ስጋት ስራ አመራር አንድ ቲም አለ። ሁለቱን በማቀናጀት እዚህ ተጋላጭ የሆኑ አካባቢዎችን ሁሉ ማለት ለአደጋው ተጋላጭ የሆኑት ሁሉ ዝርዝር ይወሰዳል። እነዚህ ሰዎች የቀበሌ 08 ወጣት ማዕከል ላይ ለማሳረፍ እንፈልጋለን። ነው። ለእነዚህም ደግሞ አሁን ዝናቡ ይቀጥላል ተብሎ የሚታሰበው ከሚያዝያ አጋማሽ እስከ ግንቦት 30 ድረስ ነው። ስለዚህ አሁን ይሄ የዝናቡ ሁኔታ ሲቀንስ ድረስ ሙሉ ለሙሉ ቀበሌ 08 ወጣት ማዕከል ላይ የሚሆንበት ሁኔታ ነው የሚኖረው።
ዘንድሮ ከመጠን ያለፈ ዝናብ እንደሚኖር ታውቆ የቅድመ ዝግጅት ስራ ሲሰራ እንደነበር ያስታውሱት አቶ አርቢ፣ በዚህም የተደፈኑ ቱቦዎችን የመክፈት የውሃ መፋሰሻዎችን የማስከፈት ስራና ህብረተሰቡ አስፈላጊውን ጥንቃቄ እንዲያደርጉ ቅስቀሳ ሲደረግ እንደነበር አስታውሰዋል። ሆኖም ህገወጥ ግንባታዎች በተለይም በውሃ መፋሰሻ መስመሮች ላይ የተገነቡ ቤቶች እንቅፋት እንደሆኑ ነው የተናገሩት አቶ አርቢ። ከሁለት ሳምንት አስቀድሞ በድሬዳዋ ጎርፍ ሊከተል እንደሚችል በአስተዳደሩ መገናኛ ብዙሀንና በድምጽ ማጉያ ጭምር ቅስቀሳ ይደረግ እንደነበር ፖሊስ አስታውቋል። ሆኖም በአራት ቀን ውስጥ ሁለት ጊዜ በደረሰ አደጋ በአጠቃላይ 12 ሰዎች ህይወት አልፏል። በተያያዘ ዜና በአስተዳደሩ መልካ ጀብዱ ቀበሌ በኢትዮ ጅቡቲ የምድር ባቡር ሰራተኞች ላይ በጣለ መብረቅ አንድ ሰው ሞቶ አንድ ሰው ላይ የአካል ጉዳት መድረሱን የአስተዳደሩ ፖሊስ ኮሚሽን የለውጥ ስራዎችና ህዝብ ግንኙነት ዳይሬክተር የሆኑት ኮማንደር ገመቹ ካቻ አስታውቀዋል። የሞትና አካል ጉዳቱ መንስኤ መብረቅ መሆኑ በህክምና መረጋገጡ ነው ኮማንደሩ ያስታወቁት። የአየር ንብረት ትንበያው ዝናቡ እስከ ግንቦት መጨረሻ ድረስ እንደሚቀጥል ያመለክታል ያሉት ኮማንደሩ ህብረተሰቡም አስፈላጊውን ጥንቃቄ እንዲያደርግ መክረዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ወደ ተከታዩ ዘገባችን እንለፍ። በኮቪድ-19 የሚሰቃዩ ዘመዶቻቸውን የኦክስጅን ቋት ለመሙላት ህንዳውያን በሚለፉበት በአሁኑ ሰዓት በቫይረስ በሚረክፉ ሰዎች ምክንያት ህንድ ኒው ደህሊ ውስጥ የሚገኙ ማቃጠያ ስፍራዎች በአስክሬን ተጨናንቀዋል። ህንድ ከቫይረሱ ጋር የገባችውን ትግል የሚያስቃኘውን የማርያማ ዲያሎን ዘገባ ሀብታቡን ስዩም ያሰማናል።
የቀብር አስፈጻሚዎች ሬሳዎችን ለማቃጠል እየተሰናዱ፣ የቤተሰብ አባላት ውዶቻቸውን ለመጨረሻ ጊዜ እየተሰናበቱ ነው። እስከ ትናንት ረቡዕ ድረስ ህንድ ውስጥ ኮቪድ-19 226,000 ሰዎችን ገድለዋል። በቫይረሱ የተያዙ ሰዎች 20.6 ሚሊዮንን አልፈዋል። ቫይረሱ እየተስፋፋ ቢሆንም ያለው የኦክስጅን አቅርቦት አነስተኛ ነው። አክሻይ የቤተሰቡ አባል በቫይረሱ ተጠቅቶበታል።
I am here to get a cylinder refilled for a relative.
እዚህ የተገኘሁት ለቤተሰቤ አባል የሚሆን ሲሊንደር በኦክስጅን ለማስሞላት ነው። ከንጋቱ 11 ሰዓት ጀምሮ እዚህ ነበርኩ። ሰዎች እየተንገላቱ ቢሆንም እስካሁን ድረስ ምንም አልተደረገም። ብዙዎቹ ተስፋ ቆርጠው ቢመለሱም እኔ ግን በዚያ የሚያስፈልገውን እንደማገኝ ተስፋ አድርጌያለሁ።
ሻናዋዝም በበኩሉ ያየውን እንግልት እንዲያጋራል።
I've been waiting here since 4 in the morning yesterday. One night in a day.
ከትናንት ሌሊት 10 ሰዓት ጀምሮ እየጠበቅኩ እገኛለሁ። አንድ ምሽትና ቀን አልፏል። 50 ያክል ሲሊንደሮች ይሰራጫሉ ብለውን ነበር። 100 ሰነዶችን ተመልክተው 90ውን ውድቅ አድርገዋል። 10ሩን ብቻ ነው የተቀበሉት።
የሚያስፈልጉት ሰነዶች የኮቪድ ምርመራ ወረቀት፣ የቅርብ ጊዜ ሐኪም ትዕዛዝ እንዲሁም መታወቂያ ናቸው። ረቡዕ ዕለት የህንድ ከፍተኛ ፍርድ ቤት መንግስት የደልሂ ሆስፒታሎች የሚፈልጉትን የኦክስጅን ፍላጎት እንዴት ማሟላት እንደሚችል እቅድ እንዲያስገባ አዟል። አንድ ከፍተኛ የሳይንስ አማካሪ የአሁኑ ከተገታ በኋላ ከዚህም የባሰ የቫይረስ ስርጭት ማዕበል ሊመጣ እንደሚችል የህንድን መንግስት አስጠንቅቀዋል። አማካሪው ኬቪጄ ራግሃቫን ይህንን ይላሉ።
Phase 3 is inevitable given the high levels of circulating virus.
እንደ ቫይረሱ ስርጭት ከፍተኛነት ሶስተኛው ምዕራፍ አይቀሬ ነው። በየትኛው ወቅት ሊከሰት እንደሚችል ግን ግልጽ አይደለም። ጭማሪ ያሳያል በሚል ተስፋ እናደርጋለን። ለአዲሱ ማዕበል መዘጋጀት አለብን።
ሰዎች ለክትባት እየተሰለፉ በሚገኙበት በአሁኑ ሰዓት 1.4 ቢሊዮን ዜጎች የሚኖሩባት ህንድ መከተብ የቻለችው 160 ሚሊዮኑን ብቻ ነው። የክትባቱን ሂደት ለማሳደግ የተወሰዱ እርምጃዎች በአቅርቦት ችግር ምክንያት ተስተጓጉሏል።
ወደ ተከታዩ ዘገባችን እንለፍ። ስደተኞችና ፍልሰተኞች በሀገሮቻቸው ከሚገጥሟቸው ግጭቶች፣ ወከባዎች፣ የኢኮኖሚ ችግር ሸሽተው በማዕከላዊ ሜዲተራኒያን ባህር በኩል ወደ አውሮፓ ለመግባት በሚያደርጉት ጥረት የሚሞቱት ሰዎች ብዛት እየጨመረ እንደሄደ የተባበሩት መንግስታት ድርጅት አገልግሎቶች እየገለጹ መሆኑን ሊሳ ሽላይን ከጄኔቫ በላከችው ዘገባ ገልጻለች። አዳነች ፍስሐዬ ታቀርበዋለች።
ካለፈው ጥር ወር አንስቶ አደገኛ በሆነው የማዕከላዊ ሜዲተራኒያን ባህር መስመር በኩል አውሮፓ ለመግባት በሚያደርጉት ጥረት ቢያንስ 500 የሚሆኑ ሰዎች ሕይወታቸውን እንዳጡ የተባበሩት መንግስታት ድርጅት አገልግሎት ጠቁሟል። ባለፈው ዓመት በዚሁ ጊዜ ወደ አውሮፓ ለመግባት ባደረጉት ጥረት 150 ሰዎች ነበር የሞቱት። 130 የሚሆኑት ባለፈው ወር በሊቢያ የባህር ጠረፍ ላይ በደረሰ የመርከብ አደጋ ሕይወታቸው አልፏል። ሰዎቹ ለህልፈት የተዳረጉት በባህሩ የነበሩት የመድን መርከቦች አድኑን ለሚለው ጥሪያቸው ምላሽ ባለመስጠታቸው ነው ሲል ዓለም አቀፍ የፍልሰተኞች ድርጅት አስገንዝቧል። የተባበሩት መንግስታቱ የፍልሰተኞች አገልግሎት ቃል አቀባይ ካርሎታ ሳሚ ጥሩነቱ በቅርቡ በከባድ ሁኔታ ይጓዙ የነበሩ 1500 የሚሆኑ ሰዎች ያሰሙት የአድኑን ጥሪ ምላሽ እንዳገኘ ተናግረዋል። የኢጣሊያ የጠረፍ ጥበቃ ክፍል ከ1000 በላይ የሚሆኑ ፍልሰተኞችን ከአደጋ በማትረፉ ባለፈው ቅዳሜ ትራፓኒ በተባለው የሲሲሊ ወደብ ለመግባት እንደቻሉ ታውቋል። የባህር ጥበቃ የተባለው መንግስታዊ ያልሆነ ድርጅት ባለፈው ማክሰኞ 450 ሌሎች ስደተኞችንና ፍልሰተኞችን ሲያድን በአይናቸው ማየታቸውን ቃል አቀባይዋ ተናግረዋል። አብዛኞቹ ከሊቢያ በደካማ ጀልባዎች የተነሱ እንደሆነና በተደጋጋሚ የአድኑን ጥሪ ሲያቀርቡ እንደነበረ አሎታ ሳሚ ጠቁመዋል።
የተወሰኑ ከእድሜ በታች የሆኑ ልጆች እንዳሏቸው፣ ብዙዎቹ ደግሞ ብቻቸውን መሆናቸውን ለማስተዋል ችለናል። አብዛኞቹ ከማሊ፣ ከሳህል ምዕራብ አፍሪካ፣ ከኤርትራና ከሰሜን አፍሪካ ናቸው። ብዙዎቹ ባህርን አቋርጠው የሚመጡት ሰዎች ከስደተኛ አምራች ሀገሮች ናቸው።
ብዙዎቹ የሳህል ቀጠናን ከመሳሰሉት ጦርነትና ግጭት ካለባቸው ሀገሮች የገቡ ናቸው። ሌሎች ብዙዎች ደግሞ ከወከባዎች ለማምለጥ የሸሹ ሲሆኑ እንደ ዕቃ ከአንዱ ወደ ሌላው ይተላለፋሉ፣ ይሸጣሉ ብለዋል ቃል አቀባይዋ። ካለፈው ጥር ወር አንስቶ ኢጣሊያ የገቡ ስደተኞችና ፍልሰተኞች ከ10400 በላይ መድረሳቸውን ባለፈው ዓመት በዚሁ ጊዜ ከነበረው ጋር ሲወዳደር ከ170% በላይ የጨመረ መሆኑን ቃል አቀባይ ሳሚ አክለዋል። የተባበሩት መንግስታት ድርጅት የስደተኞች አገልግሎትና አጋሮቹ ስደተኞቹ ሲደርሱ የሚያስፈልጋቸውን እርዳታ ለማድረግና ጥገኝነት የሚጠይቁ ሰዎችን የሚያስተናግደውን ክፍል ለማገዝ ከኢጣሊያ መንግስት ጋር እየሰሩ መሆናቸውን ቃል አቀባይ ዋሳሚ ገልጸዋል።
We gather in the past few days several testimonies also from minors.
ካለፉት ጥቂት ቀናት በፊት ብዙ የቃለ ምስክርነት መረጃዎችን ሰብስበናል። ከእድሜ በታች የሆኑ ልጆች ለሰብአዊ መብት ምንም አይነት አክብሮት በሌለበት ሁኔታ በሊቢያ ስለገጠማቸው እስራትና የጭካኔ ተግባር ተርከዋል። ሌሎች ከሞት የተረፉት ደግሞ በአይምሮ ህመምና በሌሎች በሽታዎች እየተሰቃዩ ናቸው።
ዓለም አቀፍ ማህበረሰብ ሜዲትራኒያን ባህርን አቋርጠው አውሮፓ ለመግባት ለሚሞክሩት ስደተኞችና ፍልሰተኞች እንክብካቤውን እንዲያጠናክርና አደገኛ ከሆነው ጉዞ የተሻለ አማራጭ በማቅረብ በኩል ጥረት እንዲያደርግ የተባበሩት መንግስታት ድርጅት የስደተኞች አገልግሎት ጥሪ አቅርቧል። ሀገራት የሰብአዊ ረድኤት መስመርን መልሶ የማስፈርንና ቤተሰብ ማገናኘትን በሚመለከት የህጋዊ መንገዶችን ይዘት እንዲያሰፋ የስደተኞቹ አገልግሎት ጥሪ አድርጓል።
ዘጋቢዎቻችንን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። ዩናይትድ ስቴትስ ከኢራን ጋር ወደሚደረገው የኒውክሌር ስምምነት በመመለሷ ስምምነቱን ውጤታማና በተሟላ መንገድ ተግባራዊ የሚደረግበትን መንገድ የመሻቱ ድርድር ቀጥሏል። ታዛቢዎች እንደሚሉት ኢራን በምትኩ ካሽመደመዳት የአሜሪካው ማዕቀብ ጨርሶ መገላገል የምትፈልግ እንኳን ቢሆን በመካከለኛው ምስራቅ ያለው የኒውክሌር መስፋፋት በቸልታ ሊታይ የሚገባው ሳይሆን መፈታት ያለበት ጉዳይ ነው። ይሁን እንጂ የቪኦኤ ዘጋቢ ዴል ጋብላክ ከአማን እንደዘገበው ከሆነ በክልሉ በስፋት ተሰራጭተው የሚገኙት በኢራን የሚደገፉ የሺያ ሚሊሻዎችና ሚሳይሎች ጉዳይም እልባት ማግኘት ያለበት መሆኑን ተንታኞች ያሳስባሉ። የጋልቫክን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል።
ዴቪድ ሸንከር በዋሽንግተን የቅርብ ምስራቅ ፖሊሲ ተቋም ተመራማሪ ሲሆኑ በትራምፕ አስተዳደር ደግሞ የመካከለኛው ምስራቅ ፖሊሲ አማካሪ ነበሩ። እሳቸውና ሌሎች ታዛቢዎች እንደሚሉት ኢራን ከተጣሉባት ማዕቀቦች ለመገላገል እጅግ በጣም ትፈልጋለች። ወደ ኒውክሌር ስምምነቱ ከመመለስ በፊትም በቅድሚያ ሁሉም ማዕቀቦች እንዲነሱም ትጠይቃለች። ይሁን እንጂ ሸንከር ድርድሩንም ሆነ የኢራንን እኩይ ባህሪና በወኪሎቿም አማካይነት በክልሉ ከምታካሂደው ያልተገባ ድርጊት እንድትቆጠብ ለማድረግ ዩናይትድ ስቴትስ ይህን አጋጣሚ መጠቀም አለባት ይላሉ። እንዲህ ብለዋል።
ከማዕቀቦቹ በቂ ሆኖ ክፍል ቢነሳ ለኢራናውያኑ በሌሎች ዋና ዋና ጉዳዮች እንዲነጋገሩ የማያስችላቸው ምንም ምክንያት አይኖርም። እነሱም ሚሳኤሎችንና መካከለኛውን ምስራቅ በማተራመስ ላይ የሚገኙትን በኢራን የሚደገፉ የሺያ ሚሊሻዎችን የሚመለከቱ ናቸው። ከኢራቅ አንስቶ እስከ የመን ከዚያም እስከ ሱሪያ ሊባኖስ ድረስ ኢራን የምታደርገው ነገር ድርድሩን አስመልክቶ አሸናፊ ሆና ለመውጣት በባይደን አስተዳደር ላይ የሚደረገው ግፊት እንዲጨምር ዘመቻ ማካሄድ ነው።
ሸንከር አያይዘውም በቅርቡ ኢራቅ ውስጥ በአሜሪካ ወታደራዊ የጦር ሰፈር ላይ የተቃጣውን ሙከራና እንዲሁም የመን ውስጥ በሚገኙት የሁቲ አማጽያን አማካኝነት ወደ ሳውዲ አረቢያ የሚደረገውን የድሮን ጥቃት ጠቅሰዋል። ምንም እንኳ የባይደን አስተዳደር ሁቲዎችን ከተፈረጁበት የሽብርተኝነት ቡድን ዝርዝር ውስጥ ነጻ ቢያወጣቸውም የኢራን ፈጣን ጀልባዎች በባህረ ሰላጤው በሚገኙት የአሜሪካ ባህር ኃይል መርከቦችን መተናኮላቸውን ቀጥለዋል። ይሁን እንጂ የዓለም አቀፉ የፋይናንሻል ታይምስ ኤዲተር ዴቪድ ጋርድነር በአንድ የኮሎምቢያ ዩኒቨርሲቲ ዓለም አቀፍ ተቋም መድረክ ላይ እንደተናገሩት እሳቸው እየተመለከቱት ያሉት በማዕቀቡ የተሽመደመደችውን ደካማዋን ኢራንን ነው። በክልሉ እንደ ልቧ ማወክ አለመቻለዋንና ባለፈው ዓመትም የወታደራዊ ስትራቴጂስት መኮንኗ ጀነራል ቃሲም ሶሌማኒ በአሜሪካ የአየር ኃይል ጥቃት የተገደሉባት መሆኑን ነው። ዴቪድ እንደሚሉት ኢራቅ፣ ሶሪያና ሊባኖስ የወደቁ መንግስታት እንጂ አቅም ያላቸው ኃይለኞች አይደሉም። ኢራን ከሶሌማኒ ሞት በኋላ ሁኔታዎችን ለማስተካከል እየታገለች ነው። በሚሊሻና በሚሳኤሎች ብቻ ትክክለኛውን አቅምና ኃይለኝነት መገንባት አይቻልም። ስለዚህ ማዕቀቦቹ እንዲነሱ መጣጣር እጅግ በጣም አስፈላጊ ናቸው። ስለተገደሉት የኢራን ጀነራልም ዴቪድ እንዲህ ብለዋል።
Iraq, Syria, and Lebanon. This is not an axis of power. It's an arc of failed
የሶሊማኒ መገደል የተለያዩ ቡድኖችን ወደ አንድነት ለማምጣት ትልቅ እንቅፋት ፈጥሯል። ወታደራዊ ጀነራል የነበሩት ሶሊማኒን የሚተካ አንድም ሰው አልተገኘም። እሳቸው አረብኛ ይናገራሉ። ከኩርዶች ጋር ብቻ ሳይሆን ከሱኒዎች የአረብ መሪዎችም ጋር የግንኙነት ድልድይ ፈጥረው ነበር። የእሳቸው ድንገተኛ ሞት በመዋቅሩ ደካማ መሆኑን አመላክቷል።
ይህም ሆኖ ግን የለንደኑ ዓለም አቀፍ የስትራቴጂክ ጥናት ተቋም እንደሚለው የቅርብ ጊዜ የሳተላይት ምስሎች እንደሚያሳዩት በደቡባዊ የኢራን ግዛት ውስጥ የተተከሉት 7 አዳዲስ ሚሳኤሎች ለሳውዲ አረቢያና ባህሬን ውስጥ ለሚገኙ ወታደራዊ የአየር ኃይል ማረፊያዎች ትልቅ አደጋ ደቅነዋል። ሌሎች በኢራን የሚደገፉ ሚሊሻዎችም ኢራቅና ሶሪያን በሚያገናኙት ስትራቴጂክ አካባቢዎች የእስላማዊ መንግስት ታጣቂዎች ሽንፈትን ተከትለው ለመጠናከር እየሞከሩ ነው።
ዘጋቢዎቻችንን እናመሰግናለን። አድማጮች፣ አሁን መጪውን ምርጫ የተመለከቱ ዘገባዎችን የምናስደምጥበት ሰዓት ላይ ደርሰናል። ኢትዮጵያ በሚቀጥለው ግንቦት ወር ልታካሄደው ባቀደችው ምርጫ ለመምረጥ እንዲሁም ላለመመረጥ ያቀዱ የማህበረሰብ ክፍል አባላት መኖራቸውን ከአምቦ ከተማ የተለያዩ ስፍራዎች ተዘዋውሮ ያነጋገረው ዘጋቢያችን ናኮር መልካ አስተያየቶቹን ልኮልናል። ለመምረጥ ካርድ ወስደናል፣ ይበጀናል፣ ይሆነናል ላለው የፖለቲካ ድርጅት ድምጻችንን እንሰጣለን ያሉ እንዳሉ ሁሉ ለመራጭነት የሚያበቃቸውን ካርድ እንዳልወሰዱ የገለጹም አሉ። የማይመርጡበትን ምክንያት ሲያስረዱ ደግሞ በአምቦም ሆነ እንደ ክልሉ ሌሎች አማራጭ ተፎካካሪ ፖለቲካ ፓርቲዎች በምርጫው አለመሳተፍና ሌሎች ምክንያቶችንም ገልጸዋል። የህዝብ አስተያየቶቹ እንደሚከተለው ይቀርባሉ።
ትግስት በሻባላለው የምኖረው አምቦ ከተማ ነው። ምርጫ ካርድ እስካሁን አልወሰድኩም፣ ግን ይወስዳለው። መርጠው መልካም እንዲሆንልኝ ነው። ለልጆቼ ለትውልድ ኢትዮጵያ ለምትባለው ምድር መልካም ስለምመኝ መርጣለው። የምመርጠውም ደግሞ እንግዲህ እግዚአብሔር በልቤ ያስቀመጠው ነው። ለሁሉም ነገር እግዚአብሔር መልካም እንዲያደርግልን እንጸልያለን። እኛ እንደ ሰው ልጆች አሁን ትምህርት ጨርሰው በየድንጋይ ላይ ተቀምጠው ነው ያሉት። እነሱ የስራ በር ተከፍቶላቸው ወጥተው መግባት እንዲችሉ ከቤተሰቦቻቸው ሸክም እንዲወጡ ምድራችን ደግሞ እንድትባረክ እግዚአብሔር ያለልን ሁሉ ነገር እንዲሆንልን በቃ በረከታችንን እንድንበላ እንፈልጋለን። ምኞታችንም እሱ ነው።
አሁን የምትመርጭው ፓርቲ አንቺ ያልሽውን ነገር ለምሳሌ የልጆችን ስራ አጥነት ይፈታል ብለሽ ታስቢያለሽ?
እንግዲያው ያው ይፈታል ብለን ነው የምናስበው እንጂማ ሰው መቼም ታይቶ አይመረመርም እኮ ገና ያው ያደርግልናል ብለን ተስፋችን ያው እግዚአብሔርን እኛ ስናምን እኮ በእምነት ነው። ስለዚህ ይሄም ዛሬ የምንመርጠውም ነገ እንደሚያደርግልን አምነን እንጂ ሰውማ በምን ይታወቃል?
ስሜን መግለጽ አልፈልግም። መግለጽም አልፈልግበት ምክንያት ደግሞ እኔ የትኛውን ፓርቲ ደጋፊነን ተቋሚ አይደለሁም። እኔ ለሚሰራ ፓርቲ ነው ድጋፍ የምሰጠው። ያ ማለት ግን ብደግፈውም አንድ ፓርቲ ብቻ ስለሆነ ለመምረጥ አልወጣም። ምክንያቱም ብደግፈው እሱን ነው እሱን ብቻ ነው እሱ ብቻ በተወዳዳሪ በሆነበት ምርጫ ነው ሊባል አይችልም። ከሌሎች ፓርቲ ጋር በሚኖርበት ጊዜ የኔ ፓርቲ እንዲያልፍልኝ ድጋፍ ለማድረግ ስል እወጣለሁ። ነገር ግን ያው አንድ ፓርቲ ባለበት ድካም ነው የሚሆነው ማለት ነው ውጤቱ። ከዚያ አኳያ ብዙም ለመላለመምረት ተገድጃለሁ ማለት ነው።
አሁን ምን ቢሟላ ይመርጡ ነበር?
የተለያዩ ተቋሚ ፓርቲዎች በክልሉ ተቀባይነት ያላቸው መሆን ይችል የነበረው አሁን አንወዳደርም ብለው ከምርጫው ራሳቸውን ያገለሉት ማለት ነው። መንግስትን ያገለላቸው የሚል እምነት የለኝም። ራሳቸውን ያገለሉት ነገር ግን ራሳቸውን ከሚያገሉ በምርጫው ላይ ቀርበው ቢወዳደሩና ከዛም በኋላ የነበራቸውን ቅራኔ ወይ አልፈው እነኛ ታስሩብን የሚሉትን ሊያስፈቱ የሚችሉበት ኦፖርቹኒቲ ይኖራቸውላ ነበር ሌላ ሰው በመወከል። ምክንያቱም አንድ ፓርቲ በአንድ ሰው ላይ ተንጠልጥሎ አይደለም ፓርቲ ሆኖ መቀጠል የሚችለው። ሰው እኮ ሊሞት ይችላል፣ ሊታመም ይችላል። ስለዚህ ፓርቲው ብዙ የተማሩ ሰዎች አሉት። ስለዚህ በእነኛ ሰዎች ቦታውን ውክልና ሰጥቶ ተወዳድሮ ቢል ይህን ምርጫ ሊያደርገው ይችል ነበር። ስለዚህ ይህን ባለማድረጉ ምርጫ ለመባልም የተሟላ ነው ማለት አይቻልም። እኔ አልመርጥም።
ስሜ ሀብታሙ እባላለሁ። እዚሁ አምቦ ከተማ ተወልጄ ነው ያደግኩት። በምኖርበት አካባቢ ካርዶስጃል ድምፅ ትልቅ ዋጋ እንዳለው አውቃለሁ። ወደፊት ሀገራችንን የሚመራን ሰው በራሴ ድምፅ ይጠቅመኛል፣ ይበጀኛል፣ ለሀገር ሊሰራል የሚለውን ሰው መምረጥ ያው የምርጫ ካርዶስ ስለሆነ እዛ እመርጣለሁ።
ይበጀኛል ስትል ለምሳሌ ለምን?
ሀገሪቷ አሁን ያለችበትን ኮንዲሽን ይቀርፋል የሚለውን በአብዛኛው የሚስተዋሉ ወጣቶችን የስራ እድል ፈጠራ የሚያመቻች ወጣቶችን ወደ ስራ የሚከት አሁን ያለችበትን ወቅታዊ ሁኔታ የሚያስተካክል እና ወደ ሰላም የሚመልስ መሪ ወይም ደግሞ የፖለቲካ ፓርቲ ለመምረጥ አሁን ካለው ከገዢው መንግስት ውጭ ሌላ ተፎካካሪ ፖለቲካ ፓርቲዎች የሉም የሚል እስፔሻሊ ኦሮሚያን ወክለው የሚንቀሳቀሱ የፖለቲካ ፓርቲዎች የራሳቸውን ከምርጫ ያገለሉ አሉ። ይሄ መንግስትን ነው የሚመለከተው ይመስለኛል። ምክንያቱም ወደ ምርጫ መወዳደር መቻል አለበት። ለሱም ያው ተፎካክሮ ተወዳድሮ ሲመረጥ ነው ጥሩ መመለስ መቻል አለባቸው። ከሌሉ ግን እንዳሉ ነው የማውቀው። የምርጫ ቀስቀሳዎችን እከታተላለሁ። ቁጥራቸው አነስተኛ ቢሆንም ሙሉ በሙሉ ግን ከምርጫው ሁሉም አግልሏል የሚል እንትን የለኝም። ምክንያቱም የምርጫ ክርክሮች ላይ እና የምርጫ ዘመቻ ክርክሮች ላይ በተለያዩ ሚዲያዎች ላይ ሀሳባቸውን ለህዝብ ሲያስተዋውቁ እየሰማሁ ስለሆነ ማለት ነው።
እኔ ስሜ ናውል ቃበታ ይባላል። የዚሁ ሀገር ተወላጅ ነኝ። የምርጫ ካርድ አልወሰድኩኝም። ያልወሰድኩበት ምክንያት ደግሞ የህዝቡ ፍላጎት የታፈነ ነገር ስላለው ያ መናገር ነው ፍላጎቱ ማለት ነው። ህዝቡ ያ ከህዝቡም አንድ ስለሆንኩኝ ለዛ ነው ምርጫ ካርዱን ያልወሰድኩበት ምክንያቱ ማለት ነው።
ታፈነ የምትለው ነገር ምንድን ነው? ምንስ ቢሆን የተሻለ ይሆናል?
ሌላ ነገር ሳይሆን በቃ ሀገሪቷ ያለችው ስለ ሰላም ጉዳይ ራሱ የሚያሳስብ ጉዳይ ውስጥ ነው ያለው ህዝቡ። ትክክለኛ ምርጫም አለም የሚል ግምትም የለኝም ሀሳብም የለኝም።
ያለውን ችግር ለመቅረፍ ምርጫ አስፈላጊ ነው ብላ አታስብም ወይ አታምንም?
ይህን ጉዳይ ለመፍታት ያው በበርጩማ ዙሪያ መወያየት አለባቸው፣ ሀሳብ መሰጠት አለበት። ይህ በግፊያ የሚካሄደው ምርጫ መልስ ይሆናል ብዬ አልገምትም እንደራሴ ማለት ነው። ግን ቢቻል የትኛውም የፖለቲካ አካል ተወያይቶ መልስ ይሆናል የተባለው ነገር ካሌለ በስተቀር ጉልበት ያለው ነው ያው ምርጫ የሚያደርገው ማለት ነው። እንደራሴ ነው የምለው።
ጣይቱ ይባባላለሁ። ያም ከተማ ነዋሪ ነኝ። እኔ እንደ ማንኛውም ሰው መምረጥ ፈልጋለሁ። በቃ የሚያስተዳድር መንግስት መምረጥ ፈልጋለሁ። በጥሩ ሁኔታ ለደሃ አለ አይደለ የሚያዝም እና እኩል የሚያስተዳድር መንግስት ማለት ነው። ለኑሮም ለምንም አለ አይደል እንደዛ ሰላም የሚያመጣ መንግስት፣ ኢኮኖሚ የሚያስተካክል መንግስት። ለዛ ነው መምረጥ የምፈልገው ማለት ነው።
ስም ገመች ቱሉሳ። ካርድ አልወሰድኩም። የዘንድሮ ምርጫ ላይም አልሳተፍም። ምክንያቱም ምንም አይነት የፖለቲካ ፓርቲ አባልም ስላልሆንኩና ሲቀጥልም ደግሞ የመምረጥም ፍላጎትም ስላልሌለኝ።
ለምንድን ነው ፍላጎት የሌለ?
ብዙም አይደለም ምርጫ ላይ ከዚህም በፊትም አሁንም ለወደፊቱ ምንም የሚታይ ነገር ስላልሌለ ለስዛ ነው ማለ ከለውጡ ጋር ሳይሆን እኔ የግል አቋም የግል ፍላጎት ይችላል።
እኔ የምመርጥበት ምክንያት አሁን የሀገራችን ላይ ያለው የፖለቲካ ቀውስ እንዲፈታ
ፈልጋለሁ። እናም ደግሞ መምረጥ ስላለብኝ መርጣለሁ። ይሆናኛል ይሆናል ለሀገሪቱ ይጠቅማል ብዬ የማስበውን ደግሞ ለመምረጥ ዝግጁ ነኝ። ሌላ የፖለቲካ ፓርቲዎች ቢኖሩ ደስ ይል ነበር።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን amharic.voanews.com ላይ እንገኛለን። በአት ቪኦኤ አማሪክ የፌስቡክ ገጻችን ላይ የቀጥታ ስርጭታችን እየተላለፈ ይገኛል። ሃሽታግ ቪኦኤ አማሪክ ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ voa.horn.mobi ላይ ታገኙናላችሁ። ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይም እንገኛለን። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ታገኛላችሁ። ለአስተያየቶቻችሁ ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። በድምጽ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኑሩ። 2022513505 በሚለው ቁጥራችን ዋትስአፕ ብቻ ተጠቅማችሁ መልእክት አስቀምጡልን። የኢሜል አድራሻችን ደግሞ horn@voanews.com ነው። አስተያየቶቻችሁን ላኩልን። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ዋና አዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ተከታዩ መሰናዶ እንለፍ። በቅርቡ በፌስቡክና በቀድሞ የአሜሪካ ፕሬዚዳንት ዶናልድ ትራምፕ ላይ የተወሰነው ውሳኔ ሌሎች የዓለም መሪዎች የማህበራዊ ትስስር ገጾችን ለመጠቀም በሂደት እየወጡ ባሉ ሕጎች መመራት እንዳለባቸው የሚያመላክት ሆኗል። ዘገባው የቲና ቴርነህ ነው። ስመኝሽ የቆየ ታቀርበዋለች።
ፌስቡክን በበላይነት የሚቆጣጠሩትና በከፊል ገለልተኛ የሆኑት የቦርድ አባላት በፕሬዝዳንት ዶናልድ ትራምፕ ላይ ያሳለፉት ውሳኔ ፌስቡክን ለሚጠቀሙ የዓለም መሪዎችና ሌሎች ከፍተኛ ኃላፊነት ላይ ያሉ ሰዎችም መልእክት የሚያስተላልፍ መሆኑን የፌስቡክ ቦርድ ቃል አቀባይ የሆኑት ዴክስ ሃንተር ቶሪክ ይናገራሉ።
ሁሉም የፌስቡክ ተጠቃሚዎች ላይ ተፈጻሚ የሆነ ሕግ ተጽዕኖ ፈጣሪ የሆኑ ሰዎች ላይም ተፈጻሚ ይሆናል። ተጽዕኖ ፈጣሪዎች በሌላ የተለየ ሕግ መታየት የለባቸውም።
ሆኖም በፕሬዝዳንት ትራምፕ ላይ የተላለፈው ውሳኔ እነዚህ ሕጎች ምንድን ናቸው? መልእክታቸውን በፌስቡክ ማስተላለፍ ለሚፈልጉ መሪዎችስ ምን ትርጉም ይሰጣል የሚል ጥያቄ አጭሯል። ቴክኖሎጂ በበይነ መረብ አማካኝነት የሚደረግ የመናገር ነጻነት ላይ ያለውን ኃይልም በክፉ አይን እንዲታይ አድርጓል። ከጋዜጠኞች፣ የመብት አቀንቃኞችና ጠበቆች የተዋቀረው የፌስቡክ ቦርድ በዚህ ሳምንት እንዳስታወቀው ባሳለፍነው ጥር ላይ በዩናይትድ ስቴትስ ምክር ቤት ላይ ጥቃት መድረሱን ተከትሎ ግዙፉ የማህበራዊ ትስስር ሚዲያ የፕሬዝዳንት ዶናልድ ትራምፕን ገጽ ማገዱ ትክክለኛ ውሳኔ ነበር ብሏል። ቦርዱ በተጨማሪ በቀጣይ የትራምፕን ገጽ ዕጣ ፈንታ ለመወሰን የስድስት ወር ጊዜ የሰጠ ሲሆን ፌስቡክ የቦርዱን ውሳኔ በጥንቃቄ እንደሚያጠናው ተናግሯል። የዲሞክራሲና የቴክኖሎጂ ማዕከል ዳይሬክተር የሆኑት ኤማ ላውንሶ በጉዳዩ ላይ እንዲህ ይላሉ።
Facebook had sort of punted the decision to the oversight board
Facebook Trumpን የማገድ ውሳኔውን ለበላይነት ለሚቆጣጠረው ቦርድ ሊተውለት የፈለገ ይመስላል። ቦርዱ ደግሞ መልሶ ለፌስቡክ አይ ይህ የእናንተ ችግር ነው፣ ፖሊሲያችሁን በግልጽ አስቀምጡና እነዛን ፖሊሲዎች ይጻረራል ወይም አይጻረርም ብላችሁ ውሳኔያችሁን ስጡ ብሎ መለሰላቸው።
ላውንሶ እንደሚሉት ቦርዱ በመናገር ነጻነትና ሰዎችን ከጥቃት በመጠበቅ መሃል ውስብስብ በሆነው ጉዳይ ላይ ብዙ ታግሏል።
ዓለም አቀፉ የሰብአዊ መብት ሕግ ለሰዎች የመናገር ነጻነት መብት ጥበቃ ያደርጋል። ነገር ግን አንዳንድ ንግግሮች ደግሞ ዓለምን ለሁከትና በጥብጥ እንደሚዳርጉም ይታወቃል።
የፌስቡክ ቦርድ ያሳለፈው ውሳኔ በዩናይትድ ስቴትስ ሕግ አውጪዎች መሃል የተደበላለቀ ስሜት ፈጥሯል። ወግ አጥባቂዎቹ ትራምፕ ከፌስቡክ ውጪ መደረጋቸውን ሲኮንኑ፣ ሌሎች በቋሚነት ሊታገዱ ይገባ ነበር ይላሉ። ትራምፕ በውሳኔው ላይ አስተያየታቸውን ባይሰጡም ሮብለት በአዲሱ ድረ ገጻቸው አማካኝነት የቴክኖሎጂ ኩባንያዎችን ነቅፈዋል። የዓለም መሪዎች በፌስቡክ ገጾቻቸው ላይ የሚያስተላልፏቸው መልእክቶች ምንም ያክል አወዛጋቢ ወይም የተሳሳቱ ቢሆኑ ባላቸው የፖለቲካ አቋም ምክንያት ብቻ ተፈላጊ ዜና አድርጎ መቁጠር መቀየር ያለበት ጉዳይ እንደሆነ የፌስቡክ ቦርድ በዋናነት አጽንኦት ሰጥቶ መናገሩን የቦርዱ ቃል አቀባይ የሆኑት ዴክስ ሃንተር ቶሪክ ያስረዳሉ።
This idea of a newsworthiness allowance that things may be justified to be
ይሄ ተፈላጊ ዜና የመሆን ጉዳይ ወይም አንድ ጽሑፍ Facebook ላይ ለመቀመጡ ተፈላጊ ዜና መሆኑ ብቻ እንደ ምክንያት በመቅረቡ ጉዳይ ላይ እኛ እያልን ያለነው ሚዛናዊነት ይኑር ከተባለ በዋናነት ቅድሚያ መሰጠት ያለበት የሰዎችን ደህንነት መጠበቅ ላይ ነው።
ጥላቻና ጽንፈኝነትን ለማጥፋት የተቋቋመው ዓለም አቀፍ እንቅስቃሴ ፕሬዝዳንት ዌንዲ ቪያም ለዓለም መሪዎች የተለየ አካሄድ መኖር የለበትም ይላሉ።
The vast majority of politicians in this world don't need these exceptions
because በዓለማችን ላይ ያሉ አብዛኞቹ ፖለቲከኞች የተለያዩ ህጎችን አይፈልጉም። ምክንያቱም ዓለማቸው ዲሞክራሲን ማሳነስ ወይም አንድን ማህበረሰብ መጥፋ አድርጎ ማቅረብ አይደለም።
ቪያ አክለው የፌስቡክ ቦርድ ያሳለፈው ውሳኔ ጠንካራ ህግ ለማውጣት ወደፊት አንድ እርምጃ የሚያራምድ ነው ይላሉ። በተለይ ፌስቡክ ያልዳበረ ዲሞክራሲ ባለባቸው ሀገራት ውስጥም የሚንቀሳቀስ እንደመሆኑ መጠን ህጉ በጣም አስፈላጊ ነው።
They need to take a careful look at those policy recommendations because civil society
በፖሊሲያቸው ዙሪያ የተሰጡትን ምክሮች በደንብ አጥነው ሊያዩዋቸው ይገባል። የእኛን ድርጅት ጨምሮ በርካታ የሲቪክ ማህበራት ለረዥም ጊዜ ስንናገር የነበረውም ይህንኑ ነው። ነገር ግን ሰሚ ባለማግኘታችን ሰዎች ሞተዋል፣ ዴሞክራሲ ተጎድቷል፣ እሴቶቻችን ብለው ባስቀመጧቸው መመሪያዎች መሰረት መስራት አለባቸው።
አሁን ኳሱ ተንከባሎ ተመልሶ በፌስቡክ መሬት ላይ ሆኗል። የፖለቲካ አመራሮች፣ ተጽዕኖ ፈጣሪዎችና በዓለም ዙሪያ ያሉ 2.8 ቢሊዮን ተጠቃሚዎች የማህበራዊ ትስስር ሚዲያው ለውጦች ያደርግ እንደሆን ለማየት እየጠበቁ ነው። በቲና ትርነህ ለቀረበው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ወደ ተከታዩ መሰናዶ እንለፍ። ወጣት መቅደስ ኃይሌ በቴክሳስ ሂውስተን ከተማ ነዋሪ ናት። እንደ አብዛኛው ሰው ሁሉ እሷም እንዲሁ በኮቪድ-19 ወረርሽኝ የተነሳ ከአንድ አመት በላይ ለሆነ ጊዜ በቤት ውስጥ ተገድበው ከቆዩ ወጣቶች መካከላት። ይህንን አስጨናቂ ጊዜ አስተሳችና ውጤታማ ለማድረግ ክሎይ ግሬይ ከተባለች አፍሪካዊት አሜሪካዊት ጓደኛዋ ጋር በመሆን በድረገጽ ላይ የሚካሄድ MNC ሙቪ ክለብ የውይይት መድረክ ፈጥረዋል። ውይይቱ በአሜሪካ ውስጥ በጥቁር አሜሪካውያን የተሰሩ የሚወጡ አዳዲስ ፊልሞችን በቡድን ሆኖ ማየትና መገምገም ነው። ታዋቂ የፊልም ባለሙያዎችንም ይጋብዛሉ። ይህ ባጭር ጊዜ ውስጥ በርካታ ተከታዮችን ይፈጠራላቸው ከመሆኑም በላይ በኦስካር ሽልማት አሸናፊ የሆኑ የፊልም ባለሙያዎችን ሳይቀር በውይይታቸው ላይ እንዲገኙ አድርጓቸዋል። መቅደስን እንግዳ በማድረግ ደረጀ ደስታ አነጋግሯታል። ቀጥሎ ይቀርባል።
መቅደስ ኃይሌ ተፈራ የምትኖረው ቴክሳስ ውስጥ ነው። ህጻናትንና ቤተሰቦቻቸውን በሚንከባከብ ድርጅት ውስጥ የምትሰራ ሲሆን 30ኛ አመቷን የያዘች ትውልደ ኢትዮጵያዊት አሜሪካዊት ናት። ፊልም ማየት ተወዳለች። ፊልም መስራትን እየጣረች ሲሆን የመጫወት ህልሙም እንዳላት ትገልጻለች። ለጥቁሮች ህይወትና ታሪክ ተቆርቋሪነቱ ስላላት የፊልም ፍቅሯንና አክቲቪስትነቷን አጣምራ ይዛዋለች። አሁን የሲኒማ ጥበብ ለመቅሰም ራስዋን እያስተማረች ነው።
I'm still, you know, trying to decide if I want to go to grad school, but I am teaching myself filmmaking and I have produced
የተወሰኑ የፊልም ትምህርቶችን ወስጃለሁ። ተመልሼ ወደ ኮሌጅ ለመግባት ድረምረቀኝ ለመስራት ግን እስካሁን አልወሰንኩም። አሁን ለጊዜው ራሴን ፊልም መስራት እያስተማርኩ ነው። የሰራሁትም አጭር ፊልም አለኝ። እስካሁን ምን ማድረግ እንደምፈልግ እያሰብኩ ነው። ካሜራውን መጠቀም ወይስ ታሪኩን መጻፍ ወይስ የፊልም አዘጋጅ መሆን ገና አልወሰንኩም። ገና አዲስ ትንባሌ ስለሆነ ራሴን እያሰለጠንኩ ነው።
ስለምትወዳቸው የፊልም አይነቶች ስታወራም ይሄን ብላለች።
Dramas and romances with black people, like stories that share black experiences.
የሞዳቸው የፊልም አይነቶች በጥቁሮች ዙሪያ የተሰሩ የፍቅር ወይም ሌሎች ድራማዎችን ነው። የጥቁሮችን ህይወት የሚያጋሩ ታሪኮች ደስ ይሉኛል። አይነቱ ድራማም ይሁን ኮሜዲም ይሁን ግድ የለኝም። ብቻ የጥቁሮችን የትግል ታሪክ የሚያወሳም ይሁን በዛ ዙሪያ የሚያጠነጥን ማንኛውም ፊልም ደስ ይለኛል።
መቅደስ በጥቁሮች ታሪክና ህይወት ላይ ያጠነጠነ ፊልም በማየት ብቻ አልተወሰነችም። ከጓደኛዋ ጋር በመሆን አሜሪካ ውስጥ በሚሰሩ የጥቁር ፊልሞች ዙሪያ የሚወያይና በዚያም ውስጥ የጥቁሮችን ታሪክ በደልና ገድል የሚያወሱ ትረካዎችን በባለቤትነት መልሶ የሚያስተጋባና የሚያወያይ MNC ሙቪ ክለብ የተባለ ክለብ ፈጥረዋል። ስለ ክለቡ አፈጣጠር መቅደስ እንዲህ ትላለች።
MNC ሙቪ ክለብ is a club that my friend Chloe and I started around June last year due to the pandemic. We knew that we share a love
ክለቡ በእኔና በጓደኛዬ የተቋቋመው ባለፈው አመት በኮቪድ ወረርሽኝ ወቅት የተነሳ ነው። ከብዙ ጓደኞቻችን ጋር በቫይረሱ የተነሳ መገናኘትና አብረን ፊልም ማየት ስለማንችል ፊልም እንለዋወጣለን። ብዙ ሰዎችን አስተዋውቋል። ብዙ ሰዎችንም በድረገጽ ላይ ብቻ እንዲገሙና ብዙ እንዲሳተፉ ማስገድዷል። ስለዚህ በድረገጽ ሰዎች ይበልጥ እንዲገናኙ የሚያስችል መድረክ መፍጠር ነበረብን። በማህበራዊ ሚዲያ ሰዎች በጋራ የሚገናኙበትን ብቻ ሳይሆን በጋራ አብረው የሚወያዩበትንም ነገር መፍጠር ነበረብን። ስለዚህ በባለፈው የሲኒማ አመት ውስጥ እጅግ የላቀ አድናቆትን ያገኙ 30 ፊልሞችን መረጥን። እነሱን በየቀኑ ትዊት ማድረግ ጀመርን። ትዊተርን በመጠቀም ለ30 ቀናት ስለተለያዩ ፊልሞች ማውራት ጀመርን።
እና መቅደስ ፊልሞቹን ዝርዝር በማቅረብና በማስተዋወቅና በመጋበዝ ብቻ አልተገደቡም። ስለ ፊልሞቹ ውይይት ማድረግና የተለየ ይዘት ያላቸው የጥቁር ፊልሞችንም መለየት ጀመሩ። የትኛውን ፊልም በየትኛው ወቅትና ቻናል ላይ ማየት እንደሚቻልም ማሳየትና መምራት ቻሉ። እና መቅደስ የማህበራዊ ሚዲያው የሆነው ያልሆነውን ሲወራ የሚውልበት መድረክ ብቻ እንዳይሆን በማድረግ ቁም ነገር ሰሩበት። በኮቪድ ወቅት ተዘግተው የኖሩ ወጣቶችና የፊልም ተመልካቾችንም የተለየና አዲስ አማራጭ እንዲኖራቸው አደረጉ። የጥቁሮችን ዘርፈ ብዙ ታሪክ እንዲያውቁም መድረኩን አመቻቹ።
After that we decided we wanted to make this something bigger and so we started, you know, creating.
ከዚያ በኋላ ከዚህ የተለቀና የላቀ ሌላ ነገር ማድረግ እንዳለብን ወሰንን። ስለዚህ የተለያዩ ምርጥ ፊልሞችን መምረጥና ማዘጋጀትም ጀመርን። እኛ ያየናቸውና ሌሎች እንዲያዩዋቸው የምናስባቸውን ፊልሞች ለ25 ቀናት መረጥንላቸው። በዚህ መካከል የገና በዓል መጣ። በአሜሪካ ከገና በዓላት ጋር የተያያዙ ብዙ ሲኒማዎች ይወጣሉ። እነዚህም ፊልሞች የ25 ቀናት የገና ወቅት ፊልሞች ይሏቸዋል። እኛ ደግሞ 25 የሚ እርሱ የጥቁር አሜሪካውያንን የገና ፊልሞችን መረጥንና ዝርዝራቸውን አዘጋጀን። የትኞቹ ኔትፍሊክስ ላይ፣ የትኞቹ አማዞን ላይ፣ የቲየት ቻናል ላይ እንደሚገኙ እየጻፈን ማስተዋወቅ ጀመርን። በዚያ ላይ ለምሳሌ ለጥቁሮች ታሪክ ወር ወይም ብላክ ሂስትሪ መንስ 50 ቀናት የጥቁሮችን ታሪክ የሚዘክሩ 50 ፊልሞችን እንመርጥና እናዘጋጃለን።
አው መቅደስ እንዳለችው ቤሪ ጄንኪንስ በአሜሪካ እጅግ ተደናቂና ታዋቂ ከሆኑ የኦስካር ፊልሞች አሸናፊዎች መካከል አንዱ ነው። ሙንላይትን ጨምሮ በርካታ ፊልሞችን መርቶ ጽፎና አዘጋጅቶ ለሽልማት ከበቁ ጥቂት ጥቁር አሜሪካውያን መካከል አንዱ ነው። ባንዳንዱም ዘርፍ አሸንፎ ሲሸለም የመጀመሪያው ነው። የማህበራዊ ሚዲያ ትስስር አንዱ ጥቅሙ ማስተሳሰር ነውና የነ መቅደስ መረብ ታዋቂ ሰዎችንም ወደ እነሱ የውይይት መድረክ መጎተት ጀምሯል።
directors and filmmakers. So
በጥቁር ታሪኮች ዙሪያ የተሰሩ የዘጋቢ፣ የፖለቲካ፣ የትምህርት፣ የጤና፣ ማህበራዊ አገልግሎት፣ የጀግኖች ጥቁሮችን ታሪክ፣ የተቃውሞ ሰልፎችንም እናዘጋጃለን። የሴቶችን የተቃውሞ ታሪክ የሚያወሱትን ደግሞ የመጋቢት ወር ሲመጣ ከሴት ዳይሬክተሮችና የፊልም ዳይሬክተሮች ጋር እንዲዘከሩበት የተለያዩ መረጃዎችንም እንሰጣለን። ስለዚህ የተለያዩ ፊልሞችን ዝርዝር እናዘጋጃለን። ሰዎች እንዲለዋወጣቸውም እናደርጋለን። በፊልሞቹም ዙሪያ ላይ ደግሞ የውይይት መድረክ ከፍተን ሰዎች እንዲነጋገሩበት፣ እንዲከራከሩበት፣ እንዲማማሩበት እናደርጋለን። ለዚህም የውይይት ክለብ አለን። የወሩን ፊልም ለይተን እናወጣና ልክ እንደ መጽሐፍ ክበብ ሰዎች በዛ ዙሪያ እንዲነጋገሩ የፊልም ክለብ ብለን እናዘጋጃለን። ያንን በድረገጽ ላይ እናደርጋለን። በዚያ ላይ ደግሞ የፊልም አዘጋጆችንም ቃለ መጠየቅ እናደርግላቸዋለን። አንዳንዱን በገና በዓል ጊዜ እናደርጋለን። በዓመቱ ፍጻሜም እንዲህ አድርገናል። ባለፈው ጊዜ የኦስካር ሽልማት አሸናፊ ከሆኑት ሰዎች መካከል አንደኛው ሰው መካከላችን ተገኝቷል። ስለዚህ እነዚህን ሁሉ ያደረግነው ሰዎችን ለማገናኘት በፈጠርነው መድረክ አማካኝነት በአጋጣሚ ነው። ስለዚህ ሰዎች በየፊልም ምርጫቸው ሲገናኙ፣ እንደ ዝንባሌያቸው ሲነጋገሩ፣ ሀሳብ ሲለዋወጡ የሆነ አንድ ማህበረሰብ የፈጠርን ይመስለኛል።
ቤሪ ጀንኪንስ ብቻ ሳይሆን ዲስ ክሪስመስ፣ ካሊፎርኒያ ላቭ እና ፍሌድ የመሳሰሉ ፊልሞች ዲሬክተር እንደ ፕሪስተን ዊትሞር የመሳሰሉት አዘጋጆችም ወደ ውይይቱ ተጋብዘው መገኘታቸውን መቅደስ ተናግራለች። አመት ባልሞላ ጊዜ ውስጥ በኢንስታግራም፣ ትዊተር እና ክለብ ሃውስ ውስጥ በአንድ የሲኒማ ዘርፍ ብቻ በሺዎች የሚቆጠሩ ተከታዮችን ማፍራት ትልቅ ነገር መሆኑን መቅደስ ገልጻለች። አላማቸው ምን እንደሆነ ስትናገርም እንዲህ ብላለች።
አላማችን
ውስጥ ሶስት ነገሮች አሉ። አንደኛው ሰዎችን በሙያቸው ማክበር ነው። ታሪካቸውን ማክበር መዘከር ማለት ነው። ከካሜራው በፊት ከካሜራው በኋላ ያሉትን ሰዎች ሁሉ ማክበር ነው። ሌላው ታሪኮችን ማጉላት ነው። ምን እንደተፈጠረም መዘገብ ነው። ምናልባት አክቲቪስትነታችንም የሚመጣው ያን ጊዜ ይመስለኛል። ምክንያቱም ብዙ ሰዎች ስለ ፊልሙ እያወቁ በመጡ ቁጥር ብዙ ሰዎች ጉዳዩን ሊደግፉት ይችላሉ። ብዙ ሰዎች በደገፉት ቁጥር ብዙ ድሎች ይመጣሉ። ይህንን ስናይ ገና ብዙ እቅድ እናደርጋለን። ይህ ክለባችን ገና አመት የሚሞላው በሰኔ ወር ነው። ገና የረዥም ጊዜ እቅድ አለን። ስለዚህ ሰዎችን አንድ ላይ አምጥቶ ማገናኘት የፊልምን ታሪክ እንዲጋሩ ለማድረግ ነው ሀሳባችን።
The person writing it, and a lot of people believe that the club is very important and good to celebrate.
አድማጮቻችን፣ መቅደስ ኃይሌ ተፈራን እናመሰግናለን። ቀሪውን በድረገጻችንና የማህበራዊ ትስስር መድረኮቻችን ልታደምጡ ትችላላችሁ። ለአሜሪካ ድምፅ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
ወደ ተከታዩ መሰናዶ እንለፍ። የ57 ዓመቷ ኬንያዊት ጆይስ ካጎ ልጅ መውለድ ባለመቻሏ ምክንያት 3 ጊዜ ትዳሯ ፈርሷል። ይህም ብቸኛ እንድትሆንና ህይወትን ለማሸነፍ በብቸኝነት እንድትታገል አስገድዷታል። ጆይስ ልጅ መውለድ እንደ አንድ መመዘኛ በሚወሰድበት ማህበረሰብ ውስጥ ልጅ ከሌላቸው ብዙ ሴቶች መካከል አንዷ ናት። የሩድ ኤልመንድሮፕን ዘገባ ኤደን ገረመው እንደሚከተለው አሰናድታለች።
ኬንያዊቷ ጆይስ ካጎ ለቤተሰቦቿ ምግብ እንደምታበስል ነው ምግብ የምታበስለው። ነገር ግን ምግቡ ለቤተሰቦቿ ሳይሆን በታይካ ኬንያ ለሚገኘው የተሐድሶ ማዕከል ነው። ጆይስ 3 ጊዜ ብታገባም ልጅ መውለድ ባለመቻሏ ግን ትዳሯ ሊፈርስ ችሏል። ከመጨረሻ ባሏ ጋር የነበራት ትዳር ባለቤቷ ጥቃት እያደረሰባት በፍቺ ተጠናቋል።
When he came he beat me he tell me
ለአራት አመታት ያክል በትዳር ውስጥ ነበርኩ። ባለቤቴ መጠጣት ጀመረ። እቤት ሲመጣም ይመታኛል። እዚህ ምን ትሰሪያለሽ? ካንቺ የምጠቀመው ምንም ነገር የለም ይለኛል።
እንደ የትኛውም የዓለም ክፍል ልጅ ባለመውለድና መካን በመሆን የሚፈጠር የማህበረሰብ እስረት በኬንያም በአብዛኛው የሚያተኩረው ወደ ሴቷ ነው። ነገር ግን በጥቅሉ ማለት አይደለም። ዶክተር ኬርኪ አማኖዋ የኬንያ የማህፀንና የጽንስ ማህበረሰብ አባል ናቸው።
አር
sort of identified with the children that they have born. You are called mama so and so.
በማህበረሰባችን ውስጥ በአብዛኛው ወላጆች የሚጠሩት በወለዷቸው ልጆች ስም ነው። የእከሌ የእከሊት እናት ተብላ ነው የምትጠራው። ማማ ትባይና የእከሌ እናት ተብለሽ ትጠራያለሽ። ባባ ይባልና የእከሌና የእከሊት አባት። ባባ ማለት አባት ነው። ስለዚህ ልጅ ከሌለሽ ትገለያለሽ።
የኬንያ የጽንስና የማህፀን ማህበረሰብ ለእፍረቱ ምክንያት የሚሆነው በአብዛኛው ከ5 ሚሊዮን በላይ በሚሆኑ አዋቂዎች ላይ የሚፈጠረው መካንነት የሚከሰተው በግብረ ስጋ ግንኙነት በሚተላለፍ ምርቀዛ ወይም ኢንፌክሽን አማካኝነት መሆኑ ነው ይላል። ኬንያዊቷ ኤዲዝ ሃዳዛ እንደሷ ሁሉ ልጅ የሌላቸውን ኬንያውያን ሴቶችን ለማገዝ እንደ አውሮፓውያን አቆጣጠር በ2017 ዓ.ም ዌቲንግ ውምብ ትረስት የተሰኘ ተቋም መስርታ የኑሮ ክህሎትና ከሁኔታዎች ጋር ራስን የማላመድ ክህሎትን ታስተምራለች።
So the first thing we strive to do is to just create a space where you are free to vent.
የመጀመሪያው የምናደርገው ነገር ስሜትሽን የምትተነፍሽበትና የምታወሪበት ቦታ መፍጠር ነው። ያለ ምንም ፍርድና ብየና እናዳምጥሻለን፣ እንድታለቅሽም እንፈቅዳለን። ይህ ቦታ ነጻ የሆነ መታቀፍ ያለበት ነው እንላለን።
ይሄ ቡድን ታዲያ በ5 ዓመት ጊዜ ውስጥ አባላቶችን ከ100 ወደ 10,000 ያሳድጓል። እንደ ጆይስ ላሉ ሴቶችም ዌቲንግ ውምብ ትረስት የተሰኘው ተቋም እስካሁን ድረስ ኖሯቸው የማያውቅ ቤተሰብ ማለት ነው።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን።